The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ሰኔ 26 2012 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ውስጥ የተከሰተውን ቀውስ ለማረጋጋት መንግስቱ በጠቅላይ ሚኒስትሩ የሚመራ ግብረ ኃይል አቋቁሞ በተጠንቀቅ መቆሙን አስታውቋል።
ህዝብ ከፍተኛ ስጋት ውስጥ እየወደቀ ነው እና ይሄ ጉዳይ ከአመት አመት እየቀጠለ አገሪቱ ተስፋ የሌላት እና ህዝቡም ስቃይ ውስጥ የሚወድቅ ለማድረግ አልሞ እየተሰራ ነው። ስለዚህ ይህን ነገር በቁጥጥር ስር አውሎ የህግ የበላይነትን ማረጋገጥ ነው። ምክንያቱም መንግስት ትዕግስትና ሆደ ሰፊነት ገደብ አለው፣ ልክ አለው። አሁን ነገሮች ከገደባቸው ከልካቸው እየፈሰሱ ኢትዮጵያን እና ህዝቦቿን አደጋ ላይ መጣል፣ ለባዕዳን እንደዚሁ የሚመች ሁኔታ መፍጠር ደረጃ ላይ ስለደረሱ ህግን ያለ ምህረት የማስከበር እንቅስቃሴ ውስጥ ነው የተገባው።
የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ማምሻውን ከቪኦኤ ጋር ባደረጉት ቃለ ምልልስ ከተናገሩት የተቀነጨበ ነው። ሙሉ ዘገባ በአብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነች ፍሳዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ካለፉት ሶስት ቀናት ወዲህ በሀገሪቱ ሲካሄድ የቆየው ግጭት የእርስ በርስ ጦርነት ለማነሳሳት የተደረገ ጥረት ነው፣ አሁን ግን ከሽፏል ብለዋል። የኢትዮጵያ ቴሌቪዥን በተናገረው መሰረት ጠቅላይ ሚኒስትሩ ይህን ያሉት አዲስ አበባ ላይ ከከፍተኛ የሲቪልና ወታደራዊ ባለስልጣኖች ጋር በተነጋገሩበት ወቅት ነው። የኢትዮጵያ ቴሌቪዥን የኦሮሚያ ፖሊስ ኮሚሽነር የተናገሩትን በመጥቀስ በግጭቱ 4 ፖሊሶች የሚገኙባቸው 87 ሰዎች ሕይወታቸውን አጥተዋል ብለዋል። ግጭቱን ያነሳሱት ሰዎች እንደታሰሩ ጠቅላይ ሚኒስትሩ ተናግረዋል። ግጭቱ ባለፈው ማክሰኞ የተነሳው ከአርቲስት ሀጫሉ ሁንዴሳ መገደል በኋላ ነው። ሀጫሉ ጠቅላይ ሚኒስትር አብይ ስልጣን ላይ ከመውጣታቸው በፊት ለሶስት ዓመታት ያህል በተካሄደው ጸረ መንግስት ተቃውሞ ትልቅ ሚና እንደነበረው ተገልጿል። የኢትዮጵያ ብሮድካስት ቦርድ ስራ አስኪያጅ አቶ ጌታቸው ድንቁ የትግራይ ሚዲያ ሀውስ፣ የኦሮሞ ሚዲያ ኔትወርክ እና ድምፅ ወያኔ የዘር ግጭትንና ሀገሪቱ እንዳትረጋጋ ይቀሰቅሳሉ ያሉትን እንዲያቆሙ በመግለጽ አስጠንቅቀዋል። የኢንተርኔት አገልግሎት ካለፈው ማክሰኞ አንስቶ በመላ ሀገሪቱ እንደታገደ ነው። ሶስት የኦሮሞ ነጻነት ግንባር መሪዎች ዛሬ ከቀኑ 8 ሰዓት ላይ ከነጠባቂዎቻቸው ጋር መያዛቸው ታውቋል። አቶ ሚካኤል ቦረን፣ አቶ ሽጉጥ ገለታ፣ አቶ ኮነሳ አያና የተያዙት አዲስ አበባ ከሚገኘው መኖሪያ ቤታቸው መሆኑን የኦሮሞ ነጻነት ግንባር ጽህፈት ቤት መናገሩን የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዘግባለች። እስካሁን ባለው ጊዜ የተወሰዱበት ቦታ አልታወቀም ተብሏል። ኢትዮጵያ፣ ሱዳንና ግብጽ ታላቁን የህዳሴ ግድብን አስመልክቶ የሚያካሂዱት ድርድር ዛሬ በቪዲዮ ቀጥሎ ውሏል። ድርድሩ የተካሄደው በደቡብ አፍሪካ ሊቀመንበርነትና በአፍሪካ ህብረት ታዛቢነት ነው። ኬንያ የኮቪድ-19 ወረርሽኝን ለመከላከል በምትጥርበት በአሁኑ ወቅት ሌላ በአስራዎቹ የዕድሜ ክልል ውስጥ ያሉ ልጆች እርግዝና መስፋፋት እንደገጠማቸው ተዘግቧል። በሀገሪቱ እንቅስቃሴ በተገደበባቸው ሶስት ወራት ውስጥ 112,000 በአስራዎቹ የዕድሜ ክልል ውስጥ ያሉ ልጆች ማርገዛቸው ተዘግቧል። የእርግዝናው ብዛት በየወሩ ሲታይ በ40 ከመቶ ጨምሯል። ቤተሰቦች ልጆቻቸው በማርገዛቸው ብቻ እንዳይድሯቸው ለማበረታታት ዘመቻ እየተካሄደ መሆኑ ታውቋል። ኮቪድ-19 ወረርሽኝ በዓለም ዙሪያ በሰላምና ጸጥታ ላይ እጅግ የከበደ አደጋ እያደረሰ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አስጠነቀቁ። ዋና ጸሐፊው ትላንት በጉዳዩ ዙሪያ የጸጥታ ምክር ቤት በርቀት በኢንተርኔት አማካይነት ባካሄደው ጉባኤ ላይ የተናገሩትን አስመልክታ የአሜሪካ ድምፅ ዘጋቢያችን ማርግሬት ባሸር ያጠናቀረችውን ዘገባ ቆንጅታ ታቀርበዋለች።
ሁለንተናዊ ደህንነታችንና የጋራ ጸጥታችን ከብዙ አቅጣጫ ጥቃት እየተሰነዘረበት ነው። ዋናው በተወጠርንባቸው ችግሮች እየታገዘ ያለማቋረጥ እየተዛመተ ያለው ወረሽኙ ነው ብለዋል ዋና ጸሐፊ ጉተረዥ። ፊታችን የተደቀነው ኃላፊነት አሉ ዛሬ የሰዎችን ህይወት ያዳን የነገ ደህንነታችንን መሰሶች ማጠናከር ነው። ዓለም አቀፉ የኮቪድ-19 ወረርሽኝ ያስከተለው ጉዳት የተረጋጉ ተደርገው በሚታዩ በርካታ ሀገሮችም ጭምር እየተስተዋለ ነው ያሉት ጉተረዥ፣ በተለይ ግን የወረርሽኙ መዘዝ በግጭት ውስጥ ባሉትና ከግጭት ከወጡ ብዙ ባልቆዩት ሀገሮች ይብሳል ብለዋል። ሌሎችንም ሀገሮች ማዳረሱ አይቀርም ሲሉም አስጠንቅቀዋል። ለወረርሽኙ የተሰጠ ያለው ምላሽ ደካማ ወይም ግልጽነት የጎደለው ነው በሚል የህዝብ አመኔታ የተሸረሸረባቸው ሀገሮች እንዳሉ ዋና ጸሐፊው ሳይጠቅሱ አላለፉም። ቁጥራቸው ወደ 100 የሚጠጋ የትጥቅ ግጭቶች ያመሷት ባለችው ዓለም ዓለም አቀፉ ማህበረሰብ ባለ አቅሙ ጥረት ካላደረገ የተጀመሩ የሰላም ሂደቶች አደጋ ላይ እንደሚወድቁ ነው ዋና ጸሐፊው በዚህ ንግግራቸው ያሳሰቡት። ሽብርተኞችና የታጠቁ ጽንፈኛ ቡድኖችን ጨምሮ የግጭት ተዋናዮች ዓለም አቀፉ ወረርሽኝ ሳቢያ የተከሰተውን አለመረጋጋት መጠቀሚያ እያደረጉ ናቸው ብለዋል። በብዙ አካባቢዎች የኮቪድ-19 ህመምተኞችን እየረዱ ያሉ የጤና ባለሙያዎችና የሰብአዊ እርዳታ ሰራተኞች የጥቃት ኢላማ እየተደረጉ መሆናቸውንም አውስተዋል። በተለያዩ አካባቢዎች የጋዜጠኞችን ነጻነትና የህዝብን የመናገር መብቶች መገደብን ጨምሮ የአምባገነንነት ምልክቶች እያቆጠቆጡ ናቸው ያሉት ዋና ጸሐፊው የጥላቻ ንግግርና በኢንተርኔት አማካይነት ሐሰተኛ መረጃ የመንዛት ወረርሽኝ ሲሉ የጠሩት እየተባባሰ እንደሆነ ገልጸው አስጠንቅቀዋል። የተደቀኑት ችግሮች የጸጥታ ምክር ቤቱን ጨምሮ የዓለምን ማህበረሰብ አስቸኳይና የተባበረ ምላሽ የሚጠይቁ መሆናቸውን ዋና ጸሐፊ ጉተረዥ አሳስበዋል።
በተያያዘ ዜና አጫጭር የኮቪድ-19 ወሬዎች፣ ዩናይትድ ስቴትስ ትላንት ከ50,000 በላይ የኮቪድ-19 በሽተኞች ማግኘቷን አስታውቃለች። ከ50,000ዎቹ በግማሽ በአራት ክፍላተ ግዛት አሪዞና፣ ካሊፎርኒያ፣ ፍሎሪዳ እና ቴክሳስ ውስጥ መሆናቸው ታውቋል። ቫይረሱ በዚህ መልክ ሊስፋፋ የቻለው ሰዎች የአፍና የአፍንጫ መሸፈኛ ጭንብል ስለማያደርጉና የአካል ርቀትን ስለማይተገብሩ ነው ሲሉ የኒው ጀርዚ አስተዳዳሪ ፊል መርፊ ተናግረዋል። በዓለም ደረጃ ወደ 11 ሚሊዮን የሚጠጉ የቫይረሱ በሽተኞች አሉ። ዩናይትድ ስቴትስ ውስጥ ያሉት ወደ 3 ሚሊዮን ይጠጋሉ። በአውስትሬሊያ ደግሞ ቪክቶሪያ የሚገኙ 10,000 የሚሆኑ ሰዎች ኮሮና ቫይረስ የሚባል ነገር የለም፣ የሴራ ርዕዮተ ዓለም ነው በማለት አንመረመርም ማለታቸውን ባለሥልጣኖች ገልጸዋል። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት የኮሮና ቫይረሱን መዛመት ዝቅተኛ እንዲሆን በማድረግ በኩል ተሳክቶላት የነበረችው አውስትሬሊያ በተለይም ቪክቶሪያ በሚገኙት ፍልሰተኞች አካባቢ እየጨመረ ሄዷል። ህንድ በየዕለቱ ወደ 21,000 የሚጠጉ የቫይረሱ በሽተኞች እንደሚገኙ ዛሬ አስታውቃለች። በአራት ቀናት ውስጥ 100,000 የሚሆኑ የኮቪድ-19 በሽተኞች መገኘታቸውን ትናንት አስመዝግባለች። የደቡብ እስያዋ ሀገር ህንድ ከ625,000 በላይ የቫይረሱ በሽተኞች እንዳሏት የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ጠቁሟል። ደቡብ አፍሪካ በ24 ሰዓታት ውስጥ 8,100 የሚሆኑ አዲስ የቫይረሱ በሽተኞች መገኘታቸውን ትናንት ገልጻለች። ፖላንድ ውስጥ በየቀኑ በመቶዎች የሚቆጠሩ የኮቪድ-19 በሽተኞች እየተመዘገቡ ቢሆንም የሞቱት በ1,500 እንዲወሰኑ በማድረግ በኩል ተሳክቶላታል ተብሏል። የሀገሪቱ ጠቅላይ ሚኒስትር ማቲዩስ ሞራዊኪ መራጮች በመጪው ሳምንት በሚደረገው የማጣሪያ ምርጫ እንዲሳተፉ አበራተዋል። አትፍሩ፣ ውጡና ምረጡ ብለዋል። አንድ የሜክሲኮ የሕክምና አቅርቦት ኩባንያ ጭንብሎችን፣ የእጅ ጓንቲንና የሕክምና መሳሪያዎችን ለሆስፒታሎች ለማቅረብ ድሮን ማለት ሰው አልባ አይሮፕላን መጠቀም ጀምረዋል። ዩናይትድ ስቴትስ ውስጥ በያዝነው ሰኔ ወር 4.8 ሚሊዮን የሥራ ዕድል በመከፈቱ የሥራ አጥነት ቁጥር 11.1 ከመቶ ሆኗል። የሥራው ዕድል ለሁለት ወራት በተከታታይ እንደተሻሻለ ተገልጿል። የሀገሪቱ ፕሬዝደንት ዶናልድ ትራምፕ ትላንት የወጣው አዎንታዊ የሥራ ዕድል ወሬ የአሜሪካ ኢኮኖሚ ኮሮና ቫይረስ ካደረሰበት ጉዳት ማገገሙን ያሳያል ብለዋል። ይህ መልካም ወሬ የተሰማው የሀገሪቱ ምክር ቤት በቫይረሱ መዛመት ምክንያት የደረሰውን ጉዳት ለማቃለል ሲል የመደበው ድጎማ ሊያበቃ በተቃረበበትና ዓለም አቀፍ ወረርሽኝ በአዲስ መልክ በተዛመተበት ወቅት ነው። አድማጮች የምሽት ዜናችን እዚህ ላይ አብቅቷል። እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፍሳዬ ነኝ።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሰኔ 26 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በአባይና በህዳሴ ጉዳይ የግብጽና የኢትዮጵያ ምሁራን በሰጧቸው አስተያየቶች ላይ የተቀናበረ ዘገባ ይዘናል።
Egypt has a capacity to attack the dam, but I don't see that any official in Egypt had talked about
ግብጽ ግድቡን ለማጥቃት የሚያስችል አቅም አላት። ነገር ግን ማንም የግብጽ ባለስልጣን ወታደራዊ እርምጃ ስለመውሰድ ሲናገር አላየም። ይልቅ ኢትዮጵያውያኑ ናቸው ስለመከላከያና ለጦርነት ስለመዘጋጀት እየተናገሩ ያሉት።
በካይሮ የአሜሪካ ዩኒቨርሲቲ ፕሮፌሰር ዘይድ ሳዲቅ።
እንግዲህ የውጪ የወረራ አደጋ የምንለው ከካይሮ የምሰሙት ድምጾች ባለፉት 2-3 አመት ላይ በጣም እየተጠናከሩ በተለይ ደግሞ አሁን ከቅርብ ጊዜ በኋላ በሶስቱ ሀገሮች ማለትም በኢትዮጵያ በግብጽና በሱዳን መካከል ይደረግ የነበረው ድርድር እያስቸገረ በጣም እየተፋጠነ ዋሽንግተንም ድረስ መጥተው ብዙም ነገር ውጤቶቹ ያን ያህል የሚያመረቁ ባለመሆኑ ኢትዮጵያ ከዛ ስብሰባ መውጣት ነበረባት።
በደቡብ አፍሪካዊት ዋዘስትራንድ ዩኒቨርሲቲ እና በዩናይትድ ስቴትስ ዴንቨር ስቴት ዩኒቨርሲቲ ፕሮፌሰር ሚንጋ ነጋሽ ይዘናቸዋል ሁለቱንም። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያን ከቀውስ ለመታደግ የሚያስችል አስተዳደራዊ ወታደራዊና ፖለቲካዊ ውሳኔዎችን ማሳለፍ የሚችል በጠቅላይ ሚኒስትሩ የሚመራ ኮሚቴ መቋቋሙን የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጠቅላይ ሚኒስትሩ ከጸጥታው ዘርፍ ከፍተኛ ኃላፊዎች፣ የፍትህ ጉዳዮች ከሚመለከቷቸው መሪዎችና የወቅቱ ሁኔታ ከሚመለከታቸው የክልል ባለስልጣናት ጋር ባደረጉት ውይይት የሀገሪቱን ሁኔታ መገምገማቸውን የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ማምሻውን ገልጸዋል። የሀገሪቱን ሰላምና መረጋጋት ለሚያውቅ፣ የኢትዮጵያን ህልውና አደጋ ላይ ለሚጥል፣ የህዝቡን ደህንነት ስጋት ውስጥ ለሚከትና ሀገርን ለማፈራረስ ለሚሰራ ማንኛውም አካል ከእንግዲህ ትዕግስት እንደማይኖር ውሳኔ ላይ ተደርሷል ብለዋል አቶ ንጉሱ። ጽዮን ግርማ ነች ያነጋገረቻቸው። ዝርዝሩን እነሆ።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን የመንግስታቸውን አቋም ለአሜሪካ ድምጽ ሲያስረዱ መንግስት ከዚህ በኋላ የሚያሳየው ትግስት አይኖርም ብለዋል። ማምሻውን በስልክ አነጋግረናቸው ነበር። አሁን በአገሪቱ በተከሰተው ወቅታዊ ሁኔታ የመንግስት ውሳኔ ምንድነው በሚል ለተጠየቁት ጥያቄ ከሚያብራሩበት ይጀምራሉ።
የገጠመውን ችግር በተመለከተ በመጀመሪያ ደረጃ አሁን የተከሰተው ቀውስ አርቲስት ሀጫሉ ሁንዴሳን በመግደል የኢትዮጵያዊነትን መግደል፣ ኢትዮጵያን መበተንና ማፍረስ ስለሆነ ይህንን ለማድረግ ደግሞ ብሔር ብሔረሰቦችና ህዝቦችን ማጋጨት እና እርስ በርስ መተላለቅ እንዲመጣ በማለም ሀገራችንን አሳልፎ መስጠት ስለሆነ የመጀመሪያው ነገር ሰላምና መረጋጋት ማረጋገጥ ነው። ከዚህ አኳያ የተወሰነ ውሳኔ የሀገሪቱን ሰላምና ደህንነት ማረጋገጥ፣ የህግ የበላይነቱን ማስከበር ነው። በዚህ ረገድ የተጀመሩ ስራዎች አሉ። በተለየ ሁኔታ ልዩ ውሳኔ የሚጠይቅ አይደለም። መንግስት በዚህ የለውጥ ሂደት ውስጥ የጀመረው ሁሉን አቀፍ ለውጥ፣ ተቋማዊ ለውጥ እና አገርን በአንድነትና በአብሮነት የማስቀጠል ህብረ ብሔራዊ አንድነቱን እውን የማድረግ ስራን የሚያደናቅፉ የተለያዩ ተግዳሮቶች ቢደግሙም እነዚህም በትዕግስትና በሆደ ሰፊነት ማለፍ ነው። አሁን እንግዲህ የሀገር ህልውናና የህዝብ ደህንነት አደጋ ላይ የሚጥሉ ክስተቶች እየገጠሙ ነው። ህዝብ ከፍተኛ ስጋት ውስጥ እየወደቀ ነው እና ይሄ ጉዳይ ከአመት አመት እየቀጠለ አገሪቱ ተስፋ የሌላትና ህዝቡም ስቃይ ውስጥ የሚወድቅ ለማድረግ አልሞ እየተሰራ ነው። ስለዚህ ይህን ነገር በቁጥጥር ስር አውሎ የህግ የበላይነትን ማረጋገጥ ነው። ምክንያቱም መንግስት ትዕግስትና ሆደ ሰፊነት ገደብ አለው፣ ልክ አለው። አሁን ነገሮች ከገደባቸው ከልካቸው እየፈሰሱ ኢትዮጵያን እና ህዝቦቿን አደጋ ላይ ማጣት መጣል ለባዕዳን እንደዚሁ የሚመች ሁኔታ መፍጠር ደረጃ ላይ ስለደረሱ ህግን ያለ ምህረት የማስከበር እንቅስቃሴ ውስጥ ነው የተገባው። ልዩ ውሳኔ የሚጠይቀው ሳይሆን ይሄ በአቅጣጫ ተቀምጦ ተይዞ በለውጥ ሂደት ውስጥ እየተሰራበት ያለ ነው። ዛሬ ክቡር ጠቅላይ ሚኒስትሩ ከጸጥታ አካላት ጋር፣ ከፍትህ አካላት ጋር፣ ከሚመለከታቸው አካላት ጋር ስብሰባ አድርገዋል። በስብሰባውም ግምገማ ተደርጓል። የግምገማው ሂደት በአጠቃላይ ምርመራዎች በምን ደረጃ ላይ እንዳሉ፣ የሰላምና መረጋጋት ስራው በምን መልኩ እየሄደ እንደሆነ የሚመለከታቸው አካላት ሪፖርት ማቅረበው እንቅስቃሴው ተገምግሞ የሀገራችንን ህልውና ለአደጋ ላይ የሚጥል የህዝቡን ደህንነት ስጋት ላይ የሚጥል ሀገራችንን የሚያፈራርስ እና ህዝቦችን የሚያበጣብጥ አንዳችም ነገር ሳንታገስ በየዕለቱ ለህብረተሰቡ በየዘርፉ የተያዙ ጉዳዮችን ለህብረተሰቡ እየገለጹ እያብራሩ የህግ የበላይነት እውን የሚሆንበት መንገድ የተገመገመበት እና አቅጣጫ የተቀመጠበት
የተለየ የተቋቋመ ነገር አለ። ይህንን ጉዳይ የሚከታተል በመንግስት በኩል በከፍተኛ ደረጃ
የመንግስት የጸጥታ መዋቅሩ፣ መከላከያ ሰራዊታችን፣ ፌዴራል ፖሊስ፣ ሌሎች የጸጥታ መዋቅር አባል አካላት በፌዴራል ደረጃ ያሉ፣ እንደዚሁም የክልሎች የጸጥታ መዋቅር፣ የፖለቲካ አመራር እና አስተዳደራዊ ውሳኔ የሚሰጥ የህግና ስርዓት የፍትህ መዋቅሩ እንዳለ የመንግስት መዋቅር ይሄንን ይሰራል። ከዛ ባሻገር ግን ክቡር ጠቅላይ ሚኒስትሩ በየጊዜው እያገኙ እየገመገሙ አቅጣጫ የሚያስቀምጡለት በእሳቸው የሚመራ አንድ የሚኒስትሮችና መሰል ኮሚቴ አባላት ጋር ተደራጅቶ በየቀኑ እየገመገመ የዕለት ዕለት ሁኔታውን በእሳቸው መሪነት እየተመራ ነው ያለው ማለት ነው።
መቼ ነው የተቋቋመው ይሄ?
ይሄ ችግሩ ከተከሰተ በኋላ ወዲያውኑ ሀገር የማረጋጋት ስራ ጊዜ ስለማይሰጠው ወዲያውኑ ኦንቦርድ የሆነ በስራ ላይ ያለ አደረጃጀት፣ ዋናው ክቡር ጠቅላይ ሚኒስትሩ የጦር ኃይሎች አዛዥ እንደመሆናቸውም ሀገሩን ፖለቲካ ላይ የሚመሩ እንደመሆናቸውም አስተዳደራዊ፣ ወታደራዊ፣ ፖለቲካዊ አቅጣጫ የሚሰጡ እንደመሆናቸው አመራሮች ባላቸው ስልጣን አሁን ደግሞ በተደራጀ ሁኔታ ሰብሰብ ብሎ ይህንን ችግር በመወጣት ረገድም በሁሉም አግባብ ችግሩ በተከሰተ ዕለቱ በማግስቱ ለሊት ተከስቶ በምሽቱ ተከስቶ በጠዋት ሀገር የማረጋጋት ስራና ጉዳዩን በቁጥጥር ስር የማዋል ስራ ነው የተገባው። እንደዛ ባይሆን ኖሮ ለነገሩ ድንገተኛ እንደዚህ አይነት በተደራጀ ሁኔታ ስርዓት እና አገር የማፍረስ ህዝብ የማበጣበት በሁሉም አቅጣጫዎች እሳት የመለኮስ እንቅስቃሴዎች በተገባበት ልክ በቁጥጥር ስር ማዋል አይቻልም ነበር። ነገር ግን ተቋማት በዚህ ለውጥ ሂደት ውስጥ በነገራችን ላይ አንደኛውና ሁነኛው የለውጥ መገለጫ ተቋማትን ማብቃት፣ ተቋማት ሪፎርም በሚባልበት ሰዓት በችግርና በቀውስ ጊዜ ገንግተው እና በርግገው የሚበጠኑ ተቋማት ሳይሆኑ ራሳቸው ችለው የሚሰሩ ተቋማት የመገንባት ሂደት ነው። በዚህ ረገድ ደግሞ መሰረታዊ የለውጡ መገለጫ የሆነው የጸጥታ ተቋማቱ መከላከያም፣ ጠቅላይ አቃቤ ህግም፣ ጠቅላይ ፍርድ ቤትም፣ የብሔራዊ ደህንነትና መረጃም፣ ፌዴራል ፖሊስም በአጠቃላይ ለውጡና ሪፎርሙ አተኩሮ የሰራባቸው ተቋማት በመሆናቸው ራሳቸውን ችለው እንዲሰሩ የማድረግ ስራ ለህዝብና ነው ለህገ መንግስታዊ ስርዓቶች ነው የመስራት ስራ በዚህ በለውጥ ባለስምደት የለውጥ ሂደት ውስጥ እየተተከለ በመሆኑ በእንደዚህ በፈተና ሰዓት ተፈትኖ የሚያልፍ ብቃት እያረጋገጡ መሆኑ የሚታይበትና የሚፈተሽበት በመሆኑ ይሄን በራሱ በአጭር ጊዜ ከዚህ በለውጥ ሂደት ውስጥ የበቁ ተቋማት ለመፍጠር የጀመርነው ጅምር ተስፋ የሚሰጥና ሀገር የሚያድን ለዘለቄታውም ኢትዮጵያን በሁለት እግሮ አቁሞ ጠንካራ ሀገር ለመገንባት የሚያስችል መሆኑን የሚያመላክት ነው። የመከላከያ ሰራዊታችንም፣ የፖሊስም፣ የጠቅላይ አቃቤ ህግም፣ የፍትህ ተቋማት በአጠቃላይ ቋማዊ እንቅስቃሴያቸውን ነፃነታቸውን ጠብቀው እንዲሄዱ በተደራጀ ሁኔታ ደግሞ መንቀሳቀስ እና መስራት በሚያስፈልግበት ጊዜ በተደራጀ ሁኔታ የመንቀሳቀስ ሂደቱ እንደተጠበቀ ነው የሚሄደው ማለት ነው።
በሌላ በኩል መንግስት የወሰዳቸውንና እየወሰዳቸው ያሉትን እርምጃዎች በግልጽ ለህብረተሰቡ እንደሚያሳውቅ ጠንካራ ውሳኔ ተላልፏል ብለዋል። ሰኞ ሰኔ 22 2012 ዓመተ ምህረት ገላን ኮንዶሚኒየም አካባቢ በጥይት የተገደለው ድምጻዊ ሀጫሉ ሁንዴሳ ሞትን ተከትሎ በተቀሰቀሰ ተቃውሞ 4 የፖሊስ አባላትን ጨምሮ በአጠቃላይ 87 ኢትዮጵያውያን በሶስት ቀናት ውስጥ ህይወታቸው ማለፉን የኦሮሚያ ፖሊስ ኮሚሽን አረጋግጧል። በተጨማሪም የመቅሰል አደጋ የደረሰባቸውን አካላቸው በተለያዩ ስለታማ ነገሮች በድንጋይና በዱላ በደረሰባቸው ድብደባ ህይወታቸው ያለፉና የቆሰሉ ሰዎች እንዳሉ የኦሮሚያ ክልል ኮሙኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ እንዲሁም ዛሬ ያነጋገርናቸው የፕሬስ ሴክሬታሪያት ኃላፊ አረጋግጠዋል። በተጨማሪም በተለያዩ ከተሞች የዜጎች ንብረት መቃጠሉንና አሁንም ድረስ የመንግስት ከለላን የሚፈልጉ ዜጎች በየቦታው እንደሚገኙ የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ተናግረዋል። በሌላ በኩል ትላንት ግጭት ተከስቶበት የነበረው የድምጻዊ ሀጫሉ ሁንዴሳ የትውልድ ከተማ አምቦ ዛሬ አንጻራዊ ሰላም እንደሰፈነበትና በተጨማሪም ደግሞ አዲስ አበባ ከተማ የተረጋጋ ሁኔታ እንዳለ ለማወቅ ችለናል። የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን መንግስት የደረሱትን አብዛኛዎቹን ነገሮች እንደሚያውቃቸውና አስቸኳይ እርምጃ በመውሰድ ጥበቃ እንደተደረገና እየተደረገም እንደሆነ ገልጸው ይህ ባይደረግ ኖሮ ከዚህም የከፋ ችግር ሊከሰት ይችል እንደነበር ተናግረዋል። በእኛ በኩል በዚህ በአራት ቀናት ውስጥ በኢትዮጵያ የተከሰተው ጉዳይ ሰፋ ያሉ ማብራሪያዎችን የሚጠይቅ በመሆኑ ከአቶ ንጉሱ ጥላሁን ጋር ያደረግነው ውይይት ሰፋ ያለ ነው። ሌሎች ተጨማሪ ማብራሪያዎችን የያዙ ድምጾችን አካተን በሰፊ ዘገባ በእሁድ ምሽት እንመለስበታለን። በተያያዘ የተባበሩት መንግስታት ድርጅት ሴክሬታሪ ጀነራል አንቶኒዮ ጉተሬሽ የድምጻዊ ሀጫሉ ሁንዴሳ ሞት ተከትሎ የኢትዮጵያ መንግስት ግድያውን የፈጸሙ ወንጀለኞችን ለፍርድ ለማቅረብ እያደረገ ያለውን ጥረት አበረታተዋል። ለድምጻዊ ሀጫሉ ቤተሰቦችና ዘመዶች መጽናናትን እንዲሰጥ የተመኙት አንቶኒዮ ጉተሬሽ የተለያዩ የህብረተሰቡ ክፍሎች አመጽን ከሚያነሳሱ እንቅስቃሴዎች እንዲታቀቡም መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
የሀጫሉ ሁንዴሳ መገደል ከቀሰቀሰው ተቃውሞ በኋላ ምስራቅ ኦሮሚያ ውስጥ ብዙ ሰው በጸጥታ ኃይሎች በቁጥጥር ስር እየዋለ መሆኑ ተነግሯል። የምስራቅ እንዲሁም የምዕራብ ሀረርጌ ነዋሪዎች ባለፉት ተቃውሞዎች በሁለቱ ዞኖች ውስጥ ቁጥራቸው 13 የሚደርስ ሰዎች መገደላቸውን ተናግሯል። የሁለቱ ዞኖች የመንግስት ኃላፊዎች የጸጥታ ኃይሎቹ ስርዓት የማስከበር ስራ እየሰሩ ነው ይላሉ። ገልሞ ዳዊት ተጨማሪ አለው።
የሀረማያ፣ የድሬዳዋ እንዲሁም የጭሮ ነዋሪዎች ናቸው የጸጥታ ኃይሎች ባለፉት ቀናት የሀጫሉ መገደል የቀሰቀሰውን ተቃውሞ ቀጥሎ በርካታ ነዋሪዎችንና ወጣቶችን በቁጥጥር እያዋሉ መሆናቸውን ለአሜሪካ ድምጽ የገለጹት አንድ የሀረማያ ነዋሪ ለቪኦኤ ሲናገሩ፣ ዛሬም የጸጥታ ኃይሎች በሀረማያ በወሰዱት እርምጃ የሰው ህይወት ጠፍተዋል ብለዋል። ዛሬ ጠዋት በሀረማያ ከተማ የጸጥታ ኃይሎች ነዋሪዎች ላይ ድብደባ ሲፈጽሙ ነበረ። በዚህን ጊዜ የአካባቢው ነዋሪ የሆነ አንድ አርሶ አደር ገንደ ቆሬ የሚባል አካባቢ ነው ድብደባ ተፈጽሞበት ህይወቱ ያለፈው ብለዋል። እኚሁ ነዋሪ ባለፉት ቀናት ተቃውሞ በምስራቅ ሐረርጌ ዞን ብቻ ቢያንስ 9 ሰዎች በጸጥታ ኃይል ተገለዋል፣ በርካቶችም ታስረዋል ብለዋል። ሌላ የድሬዳዋ ነዋሪም በድሬዳዋ በሰሞኑ ተቃውሞ የሰው ህይወት መጥፋቱን፣ ብዙዎችም በጸጥታ ኃይሎች መታሰራቸውን ተናግረዋል። ዜሮ 9 ቀበሌ አካባቢ አንድ ሰው ህይወቱ አልፎ ሁለት ደግሞ ተመተው የህክምና እርዳታ በማግኘት ላይ ናቸው። በሌሎች የከተማው አካባቢ ጉዳት ደርሶባቸው ያሉም አሉ። 04 ቀበሌ አካባቢ አሁን ከ10 በላይ ልጆች ናቸው በእስር ላይ ያሉት። የመከላከያ አባላት ከፖሊስ ጋር ሆነው ብዙ ወጣቶችን በማሰር ላይ ናቸው ትላለች የድሬዳዋ ነዋሪዋ። ነዋሪዋ ዛሬ በአንዳንድ ድሬዳዋ ከተማ አካባቢዎች አንጻራዊ ሰላም እንዳለ ገልጻ፣ በከተማዋ ጠረፍ አካባቢ አሁንም መንገዶች ዝግ መሆናቸውን ተናግራለች። በምዕራብ ሐረርጌም ነዋሪዎች የጸጥታ ኃይሎች ተመሳሳይ እርምጃ እየወሰዱ መሆናቸውን ገልጸዋል። አንድ የጭሮ ከተማ ነዋሪ በማክሰኛው ተቃውሞ ሰልፍ 36 ሰዎች በጸጥታ ኃይሎች ጥቃት እንደደረሰባቸው፣ ከእነዚህም ውስጥ 5ቱ ወዲያው ህይወታቸው አልፈዋል ብለዋል። የምስራቅ ሐረርጌ ነዋሪዎች የ4 ሰዎች ግድያ የተፈጸመው በአወዳይ መሆኑን ተናግረዋል። የከተማዋ ከንቲባ ወይዘሮ ነይማ ሙሳ ግን በከተማዋ የሁለት ሰዎች ህይወት ብቻ ማለፉን ነው መረጃ ያለኝ ሲሉ ለአሜሪካ ድምፅ ተናግረዋል። አቶ አህመድ ነጂ አቡበከር የምስራቅ ሐረርጌ ጸጥታ ቢሮ ኃላፊ በተቃውሞ የሰው ህይወትን ጨምሮ በርካታ ውድመት መድረሱን ተናግረው የጸጥታ ኃይሎችም ቁጥራቸው በውል ያልተገለጹ ሰዎችን በቁጥጥር ስር አውለዋል ብለዋል። አቶ አብዱራህማን አብደላ የምዕራብ ሐረርጌ ዞን አስተዳዳሪም በዞኑ ባለፉት ቀናት የተፈጸሙ ግድያዎችን የሚያጣራ ኮሚቴ ተዋቅሮ በስራ ላይ ነው ብለዋል።
አማ ፈርጋንገቡ ገሩ ነሞኒ በዲ በለይሰን በየከመቱ ሲረጃልን ይወሉ
በቁጥጥር ስለዋሉ ሰዎች ቁጥር መረጃው በጅ የለም። ግን ማንም ጥፋት የፈጸመ ሰው በህግ ቁጥጥር ስር የሚውል ነው የሚሆነው። ብዙዎች ህገ ወጥነትን ስለአባባሱ ማለት ነው ሲሉ ምላሽ ሰጥተዋል። ነዋሪዎች የአካባቢው አስተዳደር በጸጥታ ኃይሎች ብቻ እየተወሰደ ያለው እርምጃ ዘላቂ ሰላም አያመጣም ብለው ሲተቹ፣ የሁለቱ የሐረርጌ ዞን አስተዳደር ኃላፊዎች ግን ምክክሮችም ከአካባቢው የሃይማኖት አባቶችና ሽማግሌዎች ጋር እየተደረገ መሆኑንም ጠቁመዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ዳዊትን ለዘገባው። ወደ ተከታዩ ዘገባ እንለፍ። ለሁለት የሚዲያ ተቋማት ማስጠንቀቂያ መስጠቱን የኢትዮጵያ ብሮድካስት ባለስልጣን አስታወቀ። ማስጠንቀቂያውን መስጠት ያስፈለገው ተቋማቱ የድምጻዊ ሐጫሉ ሁንዴሳን ሞት ተከትሎ ህዝብን ከህዝብ በሚያጋጩ የብሮድካስት ህጉን በሚጥሱ ተግባራት ላይ ተሳትፈዋል በሚል እንደሆነ ባለስልጣኑ ለአሜሪካ ድምጽ ገልጿል። በተጨማሪም የኦሮሚያ ሚዲያ ኔትወርክ ጉዳይ ከባለስልጣኑ የአስተዳደር መስመር በላይ መሆኑን ገልጾ በኢፌዴሪ አቃቤ ህግ በኩል በህግ የመጠየቅ ሂደት መጀመሩን ጠቁመዋል። ዘገባውን ያሰናዳው ሀብታሙ ስዩም በድምጸ ወያኔ የሚዲያ ተቋም ውስጥ በኃላፊነት የሚሰሩትን አቶ የማነ በየነን ማነጋግሯል። ነው ዘገባው።
የኢትዮጵያ ብሮድካስት ባለስልጣን ማስጠንቀቂያ የሰጣቸው የሚዲያ ተቋማት ሁለት ናቸው። ድምጸ ወያኔና የትግራይ መገናኛ ብዙሃን ኤጀንሲ ይሰኛሉ። የባለስልጣኑ ዋና ኃላፊ ዶክተር ጌታቸው ድንቁ ማስጠንቀቂያ ለተቋማቱ የተሰጠበት ምክንያት የድምፃዊ ሐጫሉ ሁንዴሳን ሞት ተከትሎ በጣቢያዎቹ ይቀርቡ የነበሩ መሰናዶዎች የሀገሪቱን የብሮድካስት ህግ የጣሱ ስለነበሩ መሆኑን ያብራራሉ።
ሁለቱ ጣቢያዎች ኦኤምኤንም ይዘቶችን በመውሰድ እየተረጎሙ በአማርኛና በአፋን ኦሮሞ ስርጭቶቻቸው ላይ እንዲሁም በትግርኛው ላይ ያስኬዱ ስለነበር ትክክለኛነታቸው ያልተረጋገጠ፣ ከዛም አልፎ ደግሞ የብሮድካስት አዋጁ 5/33/99 ላይ የተቀመጠውን የብሔርን በብሔር ላይ የሚያጋጩ ዘገባዎችን መስራት የተከለከለ መሆኑን የተመለከተውን ድንጋጌ በግልጽ የጣሱ ተደጋጋሚ ሪፖርቶች ሲሰሩ ስለነበረ እሱን በማስረጃነት ጠቁመን ከሞኒተሪንግ ያገኘናቸውን በተለያዩ ቀናት ሰዓታት የተላለፉትን ስርጭቶች መዝግበን ይዘን በደብዳቤውም ላይ በማስረጃነት ጠቅሰን የጻፍንላቸው።
ከሰሞነኛው ውጥረት ጋር በተገናኘ በሀገር ውስጥም ሆነ በውጭ ሀገራት የሚገኙ በበርካታ የመገናኛ ዘዴዎች አማካኝነት መረጃዎችን የሚያቀብሉ የሚዲያ ተቋማት የሙያ ስነ ምግባርን በሚጥስ መልኩ ስለመንቀሳቀሳቸው እየተነገረ ባለበት በአሁኑ ሰዓት በሁለቱ ተቋማት ላይ ብቻ ማስጠንቀቂያው መሰጠቱ ለምን ይሆን ብለን የጠየቅናቸው ዶክተር ጌታቸው ሲመልሱ
የስነ ምግባር ጥሰትን የተመለከቱ ነገሮች በእነዚህ መገናኛ ብዙሃን ላይ ብቻ አይደለም ያሉት፣ ሌሎችም ላይ አሉ። የስነ ምግባር ጥሰቶች ግን እንደ ሕግ ጥሰቶች ከበድ ወዳለ ማስጠንቀቂያ ከዛም ሲያልፍ ያሉ አስተዳደራዊ እርምጃዎች አሉ። በሕግ የተፈቀዱልን የማገድ ግፋም ሲል የመጨረሻው ደግሞ ፈቃዳቸውን የማስመለስ ጉዳይ አለ። እና እነዚህ ላይ ተለይተው ሁለቱ ወይም ሶስቱ ላይ ይሄ ማስጠንቀቂያ የተጻፈው የህግ ጥሰት ስለፈጸሙ ነው። የህግ ጥሰቶቹ በግልጽ በብሮድካስት አዋጁ ላይ ተመልክተዋል። እነዛን ለመተላለፋቸው ደግሞ ማስረጃ ጠቅሰን ነው። ሌሎቹም ላይ ግን እንደዚህ ያሉ የህግ ጥሰቶች ከተፈጸሙ ተመሳሳይ እርምጃዎችን የምንወስድ ይሆናል። የእኛ ባለፈቃድ የሆኑ ህጋዊ ሆነው በሀገር ውስጥ ተመዝግበው ከኛ ፈቃድ የወሰዱት ላይ ነው እንዲህ ያለ አስተዳደራዊ ነገር መውሰድ የምንችለው። ውጭ ሀገር ቤዝድ የሆኑ በሀገር ውስጥ ህልውና የሌላቸው ወይም የህግ ሰውነት የሌላቸው ተቋማት ላይ ግን ተመሳሳይ ነገሮችን መውሰድ አንችልም።
አቶ የማነ በየነ በድምፀ ወያነ የሚዲያ ተቋም በመርሃ ግብር ወይንም በፕሮግራም ዘርፍ ኃላፊ ናቸው። እሳቸው እንደሚሉት ኢትዮጵያ ብሮድካስት ባለስልጣን ሰጠሁት ያለው ማስጠንቀቂያ ለተቋማቸው አልደረሰም። ተቋሙ የጣሳቸው ደንቦች እንደሌሉ፣ በሚወቀስባቸው ድርጊቶችም እጁ እንደሌለበት ይሟገታሉ።
ክሱን ያቀረበው ሚዲያ ላይ ነው እንጂ እኛ ጋር እኮ የደረሰን ክስ የለም። ይህን አድርጋችኋል የቀረበልንም ይህን ዜና ይህን ፕሮግራም የሚል ነገር እኮ እስካሁን ድረስ እኛ ጋር የቀረበ ነገር የለም። እኛ ክሱንም እየሰማን ያለ ነው፣ ቅጣቱም ተላለፈ እየተባለ እየሰማን ያለ ነው በሚዲያ ነው። እኛ ያው የራሳችን ኢንቴሌክቹዋል ፖሊሲም የሀገሪቷም ሕግ በደንብ ጠቅቀን ነው የምናውቀው። ብሮድካስት የሚያውቀንም በዛ ምስጋናን እየሰጠን እስካሁን ድረስ ጥሩ ስራ እየሰራን እንደሆነ ነው የምናውቀው። የምስክርነትም ይሰጠን ምናልባት የተሳሳት ነው ነገር ይህን ተሳሳችኋል ወይም እንደዚህ አጥፍታችኋል የሚል ነገር ካለ ከቀረበልን ሜቢ እሱንም አይተን የተሳሳተው ነገር ካለ ለማረምም ዝግጁ ነን። እስካሁን ድረስ የቀረበልን ነገር የለም። በእኛ በኩል ይህን ሰርተናል ይህን አጥፍተናል የምንለው ነገር የለም።
በኦኤምኤን የተላለፉ አንዳንድ ቪዲዮዎች ሳይጣሩና ሁኔታቸው ሳይረጋገጥ በእናንተ ጣቢያው ተላልፈዋል የሚል ወቀሳም ይቀርበዋል
እኮ። አሁን በኦኤምኤንም ጠቅሰን ቪኦኤም ጠቅሰን ዶችቪሌም ጠቅሰን ቢቢሲም አልጀዚራም ጠቅሰን የምንሰራቸው ዜናዎች አሉ ተባለ ወይም እየተወራ ያለውን ነገር ከኦሜን ወሰዳቸው የተባለውን ነገር ግን እኛ ጋር ስለመስራታችን የቀረበልን ቅሬታ እኮ የለም። ነገር የለም። ህዝብ ለህዝብ ለማጋጨት ፍላጎትም የለንም። በዛ ታሪክም አንታወቅም። ብሮድካስትን በዛ ታያቅንም። ህዝብ እንደምናገለግል ነው የሚያውቀው። ለህዝብ ጥሩ ስራ እየሰራን እንደሆነ ነው ምስክርነት እየሰጠን የነበረው እስካሁን ድረስ። በእንደዚህ አይነት ሁኔታ ደግሞ የመግባት ፍላጎትም የለንም። ሞራልም እንደዚህ አይነት የምንቀበለ ኢንስቲቱሽንም አይደለንም እኮ።
አቶ ይማነ ይህንን ሀሳባቸውን ያጋሩኝ በግል መረዳታቸው እንጂ ተቋሙን በመወከል እንዳልሆነ እንዲጤንም ነግረውኛል። ከአሁኑ ማስጠንቀቂያ ተሻግረው በሕግ ምርመራ የተጀመረባቸው ተቋማት እንዳሉም የኢትዮጵያ ብሮድካስት ባለሥልጣን ኃላፊ ዶክተር ጌታቸው ድንቁ ጠቁመዋል። ከተቋማቱ መካከል አንዱ ኦኤምኤን ወይንም የኦሮሞ ሚዲያ ኔትወርክ የተሰኘው ተቋም ነው።
ኦኤምኤንን በተመለከተ የፍትህ አካላት የጀመሩት ነገር አለ እና እነሱ በእነሱ በኩል ነው ሞር መረጃው ማጣራት የሚቻለው። ኖርማል የሆነው የአስተዳደራዊ መስመር በእኛ በኩል ካለው ግንኙነት በላይ ስለሆነ አሁን በህግ ወደ መጠየቅ ነው እነሱ የሄዱት ለነበሯቸው ዘገባዎች።
ምርመራ ተጀምሮባቸዋል በሚባሉ የሚዲያ ተቋማት ዙሪያ ማብራሪያ ለማግኘት የኢፌዴሪ ጠቅላይ አቃቤ ሕግ ባለስልጣናትን ለማግኘት ያደረግነው ጥረት አልተሳካም። ኦኤምኤን የተባለው ተቋም የኢትዮጵያ ቅርንጫፍ መስሪያ ቤት ዝግ እንደሆነና በፖሊስ ጥበቃ ስር እንደሚገኝ ከጣቢያው ባልደረቦች ከአንዱ ሰምተናል። በጣቢያው ውስጥ በኃላፊነት የሚሰሩ ጋዜጠኞችንም ለማግኘት ያደረግነው ጥረት ሳይሳካ ቀርቷል። በተያያዘ የአማራ ሳተላይት ቴሌቪዥን አስራት ምርመራ ከተጀመረባቸው ተቋማት መካከል አንዱ ስለመሆኑ ለማጣራት ያደረግነው ሙከራ አልተሳካም። ሆኖም የኢትዮጵያ ብሮድካስት ባለስልጣን ዋና ኃላፊ ዶክተር ጌታቸው ድንቁ አስራት የስራ ፍቃዱን ያገኘበትን መደብ እንዲያስተካክል የሚጠይቅ ደብዳቤ ቀደም ብሎ እንደተጻፈለት፣ በተባለው መሰረት የማያስተካክል ከሆነ ግን ስራ ሊቀጥል እንደማይችል እንደተነገረው ያብራራሉ።
ስቱዲዮም ስላላቸው ከኮረስፖንደንት አስቀምጠው ልክ ለምሳሌ ቪኦኤ የሀገር ውስጥ ሚዲያ አይደለም፣ ግን የሀገር ውስጥ ስትሪንገርስ አሉት ዘጋቢዎች ወይ እንደሱ ለመሆን ያለባችሁ ስቱዲዮ ገንብታችሁ በሀገር ውስጥ ጉዳይ የምትሰሩ ከሆነ ግን የሀገር ውስጥ ሚዲያ ፈቃድ ማውጣት አለባችሁ የሚል ረዘም ያለ ጥያቄ ነበር እኛ ጋር እና አቆይተውታል እነሱ ያንን ሳያደርጉ። ስለዚህ ከዚህ በኋላ በዚህ በዘጋቢ ፈቃድ ብቻ የሀገር ውስጥ ሚዲያ ፈቃድን ሳታወጡ መቀጠል አትችሉም የሚል ተጽፎላቸዋል። ከኛ ቢሮ የሚታወቀው እሱ ነው። ነገር ግን በፍትህ አካሉ በኩል እነሱም ላይ የማጣራት ስራ እየተሰራ ይሁን አይሁን በእርግጠኝነት አላውቅም። ሊሆን ይችል ይሆናል የተወሰኑ ሚዲያዎች ላይ የማጣራት ስራ እየሰሩ ስለሆነ።
አድማጮቻችን፣ በዚህ ጉዳይ ላይ የሚዲያ ተቋማቱን ምላሽ ብለውም የጠቅላይ አቃቤ ሕግን ማብራሪያ ባገኘን ጊዜ እንደምናስደምጥ ቃል እንገባለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ። ባለፉት አራት ቀናት ኢትዮጵያ ውስጥ በተፈጠረው ሁኔታ የኮሮና ቫይረስ ምርመራ መቀነሱን የጤና ሚኒስቴር አስታውቋል። የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ ሁከት ከመቀስቀሱ በፊት ይደረግ የነበረው ምርመራ ከግማሽ በላይ መውረዱን የገለጹት የሚኒስቴር መስሪያ ቤቱ የኮሚዩኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ ባለፉት 24 ሰዓታት ውስጥ በኮቪድ-19 ምክንያት 5 ሰዎች መሞታቸውን ገልጸዋል። 28 ሰዎች በጽኑ ህመም ህክምና ላይ መሆናቸውን ዶክተር ተገኔ ጨምረው ተናግረዋል። ኢትዮጵያ ውስጥ በአጠቃላይ 6217 ሰው ለኮሮና ቫይረስ ተጋልጧል። 114 ሰው በኮቪድ-19 ምክንያት ሞቷል። ዶክተር ተገኔ ረጋሳን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች።
የጤና ሚኒስቴር የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ምንም እንኳን በወቅቱ በተፈጠረው ሁኔታ የናሙናው መጠን ቢቀንስም ዛሬ በተደረገው የ24 ሰዓት ምርመራ የ5 ሰው ህይወት ማለፉን ያስረዳሉ።
ባለፉት 24 ሰዓት ውስጥ ወደ 1742 ምርመራ ውጤት ነው የደረሰው። ከ1742 ውስጥ 54 ፖዚቲቭ ሆኖ ተገኝቷል። ከነዚህም ውስጥ እንግዲህ አሁን ላይ ጽኑ ህሙማን ህክምና ላይ 28 ሰዎች አሉ። እንዲሁም ደግሞ አዲስ ያገገሙ 164 አሉ። ባለፉት 24 ሰዓት ውስጥ ደግሞ 5 ሞት ተከስቷል። አጠቃላይ እንግዲህ እስካሁን የላብራቶሪ ምርመራ የተደረገላቸው 258,390 ናቸው። አሁን ደግሞ አጠቃላይ ያገገሙ ሰዎች 2,833 አጠቃላይ የዛሬውን ጨምሮ 114 ህይወት በኮቪድ ምክንያት አልፈዋል። እስካሁን 6,217 አጠቃላይ በኮሮና ቫይረስ የተያዙ ሰዎች የዛሬውን ጨምሮ ተመዝግቧል።
ናሙናው የቀነሰበትን ምክንያት ሲናገሩ
ከዚህ ከተከሰተው ሁኔታ ጋር ተያይዞ የምርመራው ሁኔታ እንደተቀዛቀዘ ግልጽ ነው። ግን ስራው ቆሟል ማለት አይደለም። ከሁሉም ክልሎች ወደ አመሻሹ አካባቢም ቢሆን በየቀኑ ሪፖርት እያወጣን ነበረ። ከሌላው ጊዜ የሳምፕል ውጤት ምርመራ ውጤት ጋር ተያይዞ የመቀነስ ሁኔታ ታይቷል። ከዚህ በፊት ሪፖርት ስናደርግ እንደነበረው በየቀኑ ከ5,000-6,000 አካባቢ ያሉ ናሙና ምርመራዎች ይደረጉ ነበረ በ24 ሰዓት ውስጥ። ነገር ግን ሰሞኑን ጋር ተያይዞ ወደ 1,800 1,700 እስከ 2,000 ነው ናሙና ውጤት እየደረሰን ያለው አጠቃላይ ድምሩ ማለት ነው። ከዛሬ ጠዋት ጀምሮ ግን ይህንን ስራ እንደገና ለማጠናከር እና ያለው ሁኔታም እየተረጋጋ ስለመጣ በየቦታው ያሉ የሚዲያ ባለሙያዎቻችን፣ የሰርቬላንስ ቲም እንዲሁም ደግሞ በምርመራ ማዕከላት ላይ ተመድበው እየሰሩ ያሉ ባለሙያዎቻችን ወደ መደበኛ ስራና በተጠናከረ መልኩ ይህን ስራ እንዲያስቀጥሉ መረጃዎችን ስንለዋወጥ ነበረ የዋል ነው።
አሁን የጸጥታ ሁኔታ እየተስተካከለ በመምጣቱ የተሻለ ምርመራ ለማድረግ የሚያስችል ሁኔታ ይፈጠራል ብለዋል ዶክተር ተገኔ።
እኛም ከክልሎች ጋር ውይይት አድርገናል። እንዲሁም ደግሞ በየቦታው ካሉ የሰርቬላንስ ቲሙ ጋር የመረጃ ልውውጥ ተደርገዋል ዛሬ። ይሄ የሚቀጥለው ላይ ይሻሻላል ብዬ አስባለሁ። መቀነሱ ሁኔታ የተስተዋለው ግን በአብዛኛው ከትራንስፖርቴሽን እና ከተፈጠረው ክስተት ጋር ተያይዞ የማዕከላትን ላይ አዲስ አበባን ብዙ ቦታ ዝግ ነበረ። እንዲሁም ደግሞ በየክልሎቹ የትራንስፖርቴሽን ችግር ስለነበረ ከዚሁ ጋር የሚያያዝ ነው ብዬ ነው የማምነው። ከዛሬ ጀምሮ ግን የተሻሻለ የመጣበት ሁኔታ ይኖራል።
ሰልፎች ነበሩ፣ ሰዎች የወጣቶች እንቅስቃሴዎች ታጅብ ብለው የመሄድ ነገር ነበረ እና የሚታይ ጥንቃቄ የነበረ አይመስልም። አንዳንዱ ቦታ ካየነው ምስል እና ምናልባት የኮሮና ቫይረስ ስርጭት መጠኑ ሊጨምር ይችላል የሚል በስብሰባም በግምገማም እንደ ስጋት የሚያነሳችሁት ነገር ይኖር ይሆን?
አሁ እንግዲህ ሰልፎች ነበሩ፣ መግለጫዎችም ነበሩ በየቦታው። ይሄ ደግሞ ምክንያቱ በጣም ተወዳጁ እና ታዋቂው አርቲስታችን ሃጫሉ ሁንዴሳን በሞት ካጣነው ሁኔታ ጋር ተያይዞ የብዙ ሰው ተሰብሯል። ሀዘን ነበረ፣ ሁላችን አዝነናል። ሀዘንን እየገለጸ ሰው ግን ርቀት እንዲጠብቅ ጥንቃቄዎችን እንድናደርግ የተለያየ ጥረት አድርገናል፣ መልክቶችን ተላልፈዋል። አሁ ከተፈጠረው ጋር ተያይዞ ሁኔታዎች ሊጨምሩ ይችላሉ የሚል ስጋት አለን። በሽታው እንደሚታወቀው በዋናነት መተላለፊያ መንገዱ ከመጠጋገር ጋር ተያይዞ ስንናገር፣ ሲያስነጥሰን፣ ሲያስልን ከአፋችን የሚወጡ ድሮፕሌት በቀጥታ ከበሽታው ካለበት ሰው ወደ ሌላው ሊተላለፍ ስለሚችል ዋናው መንገዱ ይሄኛው ስለሆነ ከተፈጠረው የመጠጋጋት ጋር ተያይዞ የስርጭት ሊጨምር ይችላል ብለን እንሰጋለን። እንቅስቃሴዎችን ጀምረናል። የቤት ለቤት አሰሳውን በተለይ ክስተቶቹ በተፈጠሩበት አካባቢዎች ላይ አሰሳ የማድረግ የመለየትና የሙቀት ልኬት እንዲደረጉ በምን መልኩ መድረስ ይቻላል የምን ውይይቶችን ጀምረናል። ከዚህ ጋር ተያይዞ እንግዲህ ምን በይጋ ስገባ የመጨመር ሁኔታ ያጋጥማል ብለን እንሰጋለን። በዚህ መሰረት ነው እኛም ተጠናክረ መልኩ በተለይ ህበቱ በተስተዋለባቸው ቦታዎች ላይ የማጠናከሩና እርሳውን ማጠናከሩ ስራ ለመስራት ያሰብ ነው።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔ አመሰግናለሁ።
አመሰግናለሁ ጽዮን። ተከታዩ ዘገባ ወደ ዩናይትድ ስቴትስ ፖለቲካ ይወስደናል። ለዩናይትድ ስቴትስ ፕሬዝደንትነት ከዴሞክራቲክ ፓርቲው ቀዳሚ ተፎካካሪ የሆኑት ጆ ባይደን ተራማጅ ፖሊሲዎችን አንግበው እንዲነሱ ግፊት እያየለባቸው ነው። የኮቪድ-19 ወረርሽኝ፣ እጅግ ያሻቀበ የሥራ አጥነት መጠንና በየቦታው የተከታተለው ጸረ ዘር መድሎ ተቃውሞ ዋይት ሀውስን ለመቆጣጠር በሚደረገው ፕሬዝደንታዊ ምርጫ ዙሪያ የመነጋገሪያ አጀንዳ ሆኗል። ግራዝምም ዲሞክራቲክ አክቲቪስቶች ለዘብተኛ አቋም ይዘዋል በሚሏቸው ዲሞክራቲኩ የፊት ሯጭ ጆ ባይደን ላይ ያላቸው ትዕግስት እያለቀ ይመስላል። የፊታችን ጥቅምት 24 ለሚካሄደው ፕሬዝደንታዊ ምርጫ የዳጣን ማህበረሰቦች አባላትና ተራማጅ ወገኖች በነቂስ ወጥተው ድምጽ እንዲሰጡ አበረታችና አሸጋጋሪ የለውጥ አጀንዳ እየጠየቁ መሆናቸውን ሪፖርተራችን ብራያን ፓደን ዘግቧል። ደረጀ ደስታ ዝርዝሩን ይዟል።
ፕሬዚደንት ትራምፕ ባለፈው ግንቦት በእድሜ የገፉ አሜሪካውያንን ለመርዳት በኢንሱሊን ዋጋዎች ላይ ጭማሪ እንዳይደረግ ገደብ ለመጣል መወሰናቸውን ማስታወቃቸው ይታወሳል። እንዲህ ብለው ነበር።
በአገልግሎት የታቀፉ በወር ከ35 ዶላር በላይ አይከፍሉም።
በአሪዞና ቶስካን የቀድሞ የዲሞክራቲክ ከንቲባ የነበሩት ቶማስ ቮልጊ ብርቱ የምርጫ ውድድር በሚደረግባቸው እንደ አሪዞናና ፍሎሪዳ ባሉ ክፍለ ግዛቶች አረጋውያን ከመራጮቹ ከፍተኛውን ቁጥር እንደሚይዙ ይናገራሉ።
እንዲያውም ከሁሉ ነገር በላይ እድሜያቸው ከ65 በላይ የሆኑ አረጋውያን ከሌላው በበለጠ በርከት ብለው የመውጣት አዝማሚ ያላቸው ከህብረተሰቡ ከመቶ ምን ያህሎቹ ደጋፊዎች መሆናቸው ብቻ ሳይሆን በምርጫው ቀን ወጥተው ድምፅ በመስጠት አረጋውያኑ ከፍተኛውን ድርሻ የያዙ ናቸው።
የህዝብ አስተያየት ውጤት ለረጅም ጊዜ እንደሚያሳየው ኢኮኖሚውን በሚመለከት የትራምፕ አያያዝ ጥሩ መሆኑ በአብዛኞቹ መራጮች የታመነ ነገር ነበር። ይሁን እንጂ የፍትህ ጥያቄ የቀሰቀሰው አመጽና አለመረጋጋት፣ የዘር እኩልነት ጥያቄና የኮሮና ቫይረስ ወረርሽኝ የህዝብ አስተያየቶችን ቀይሮ ወደ እጩ ተወዳዳሪው ምክትል ፕሬዚደንት ባይደን እንዲያጋድሉ አድርጓል። በኒውዮርክ ታይምስ እና ሴይና ኮሌጅ የህዝብ አስተያየት ውጤት ፕሬዚደንት ትራምፕ በአረጋውያኑ ዘንድ በተወሰነ ርቀት የባይደን ተከታይ እየሆኑ ነው። የኪኒፒያክ እና ሌሎች ሁለት የህዝብ አስተያየት መሰብሰቢያ ምንጮች ደግሞ እንደሚያሳዩት የባይደን ድጋፍ 8% ብልጫ ያሳያል። ዋይት ሀውስ ግን በቅርብ ጊዜ የሚደረጉ የአስተያየት መሰብሰቢያ ድምጾች አሳሳች ናቸው ሲል ውድቅ አድርጓቸዋል። የህዝብን አስተያየት ሰብሳቢዎቹ ተቋማት ግን እንዲህ አይነቱ ማዋደቅ የተለመደ ነው ብለውታል። ከኪኒፒያክ ዩኒቨርሲቲ የህዝብ አስተያየት መሰብሰቢያ ቲም ሞሊ እንዲህ ይላሉ።
ፕሬዚደንቱ እየተንቀሳቀሱ አይደለም፣ በትክክለኛው መንገድ እየሄዱም አይደለም። በዚህ ሰዓት የምታየው አንድ ነገር ቢኖር ፊቱን ወደ ጥቅምት አድርጎ ጊዜ እየቆጠረ ያለውን ሰዓት ነው።
ብዙዎቹ አረጋውያን ማንን እንደሚመርጡ ከወዲሁ ወስነዋል። ለምሳሌ በኔብራስካ ግዛት ያሉት ኬቲ የሚባሉት መራጭ በጡረታ የተገለሉ ነርስ ሲሆኑ የባይደን ደጋፊ ናቸው። እንዲህ ብለዋል።
እኔ የምፈልገው ለራሱ ሳይሆን ለህዝብ የሚጨነቅን ነው። ከህዝቡ ጋር እዚህ መሬት ላይ የሚኖር ስራውንና ገንዘቡን እዚሁ አድርጎ ምርጫውን የሚያሸንፍ ፕሬዚደንት ነው የምፈልገው።
ይሁን እንጂ ትራምፕንም የሚደግፉ ሌሎች አረጋውያን አሉ። ከነዚህ መካከል ኤድ ሊው አንዱ ናቸው።
ትራምፕ በሚያደርጉት በሙሉ 100% አልስማማም። ሁሉም ነገር ትክክል ላይሆን ይችላል። ይሁን እንጂ በምረጡ የዘመቻው ጊዜ የተናገረውን ነገር የሚያደርግ ፕሬዚዳንት የማውቀው ትራምፕን ብቻ ነው። የገባውን ቃል ይፈጽማል።
ጌሪ ኦሼይ የተባሉ አንድ የኒውዮርክ ነዋሪ ታማኝነትን እንደሚፈልጉ ተናግረዋል። ስለዚህ ድምጽ የሚሰጡት ለምክትል ፕሬዝዳንት ባይደን ነው። ስለ ፕሬዝዳንት ትራምፕ ሲናገሩ እንዲህ ብለዋል።
እኔ እንደሚመስለኝ አሁን ያለው ሰውዬ ምኑንም የሚያውቅ አይመስለኝም። ጠዋት ሲነቃ የመጣለትን ሐሳብ ብቻ እንደመጣለት ይዞ የሚጓዝ ነው የሚመስለኝ።
ጁሊ ኪርክሃም የተባሉት ሌላኛው የትራምፕ ደጋፊ አዛውንት ደግሞ እኔ ግን ባይደን ለስራው የሚመጥኑ ሰው አይመስሉኝም ባይ ናቸው።
አቅሙም ያለው አይመስለኝም። በዚያ ላይ ከጀርባው የተሸከመው ብዙ ኮተት አለው። ፖለቲከኛ ሆኖ በነረበት በዚያ ሁሉ ዘመን የረባ ነገር የሰራ አይመስለኝም።
ከሪል ክሊር ፖለቲክስ የህዝብ አስተያየት መሰብሰቢያ የተገኘው ውጤት ደግሞ እንደሚያሳየው ጆ ባይደን በአማካይ በአስር ነጥብ ፕሬዚደንት ትራምፕን ይመራሉ። በብሔራዊ ደረጃ ደግሞ 50% የሚሆነውን ማለት ነው። የአሪዞና ዩኒቨርሲቲው ምሁር ቶማስ ቮግሊ በዚህ መረጃ ላይ ተመስርተው እንዲህ ይላሉ። በመጪዎቹ ወራት ብዙ ነገሮች ሊቀየሩ ይችላሉ። በ2016 የተሰበሰቡት የህዝብ አስተያየት መስጫዎች ትራምፕ በፕሬዝደንታዊ ምርጫ እንደሚያሸንፉ አልተነበዩም ነበር። አንድ ያልተለወጠው ነገር ቢኖር በጥቅምቱ ምርጫ ማን እንደሚመረጥ የሚወስነው የአረጋውያኑ ድምጽ ብቻ መሆኑ ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አመሰግናለሁ ደረጀ። የመጽሔቱ ክፍለ ጊዜ ተጠናቀቀ። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። አብራችሁን ቆዩ። የተከበራችሁ አድማጮች፣ ከዚህ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማዳመጥ፣ መከታተል፣ መሳተፍ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐ አብራኛለች። ዋና አዘጋጅ ትዝታ ብላቸው ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነን። አሁን ወደ ተከታዩ ዝግጅት እንለፍ። ታላቁ የኢትዮጵያ ህዳሴ ግድብን ውሃ በመሙላትና በአተገባበሩ ላይ ያሉ ጉዳዮችን አስመልክቶ ሶስቱም ሀገሮች የሚግባቡበት ስምምነት ላይ በሁለት ሳምንታት ውስጥ እንዲደርሱና የተናጠል እንቅስቃሴ እንዳይደረግ ለማቆም እንዲቻል ሲሉ የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ሰሞኑን ጥያቄ አቅርበዋል። የምክር ቤቱ አባላት በሙሉ ድምጽ በደረሱበት አቋም ጉዳዩን የአፍሪካ ህብረት እንዲይዘውና ሀገሮቹ ወደ ንግግሮቻቸው እንዲመለሱ ተስማምተዋል። የኢትዮጵያም አቋም ይኸው ነው። የቪኦኤ ከፍተኛ ተንታኝ መሐመድ አልሽናዊ በካይሮ የአሜሪካ ዩኒቨርሲቲ የፖለቲካዊ ህብረተሰብ ጥናት መምህር የሆኑትን ፕሮፌሰር ሰይድ ሳዲቅን ስምምነት ላይ መድረስ ይቻል እንደሆነ ጠይቋቸው ነበር። በፕሮፌሰር ሳዲቅ እምነት የሚመስል ነገር አይደለም። የጸጥታ ጥበቃ ምክር ቤቱ ባለፉት 13 ዓመታት ብዙ ዝግቦችን አልቻለም። ኢራቅን፣ ሊቢያን የመሳሰሉ ምክር ቤቱ ያሳለፋቸው ውሳኔዎች በአባላቱ ችላ መባላቸውን ይጠቁማሉ። ለግብጽ እጅግ አስፈላጊ ጉዳይ መሆኑን ሱዳንም ብትሆን ዓለም አቀፍ የዲፕሎማሲና የሚዲያ ትኩረት ቢያገኙም በመሰረቱ ግን መሬት ላይ ያረፈ ውጤት አለመኖሩን ይናገራሉ ፕሮፌሰር ሳዲቅ። እነዚያ ትኩረቶች ኢትዮጵያ ሐሳቧን ለማስቀየር የፈየዱት ነገር እንደሌለ ይጠቁሙና እንዲያውም ኢትዮጵያ በራሷ የውስጥ ጉዳዮች ተጠፍራ እንደምትገኝ ያነሳሉ።
የኢትዮጵያ ህብረተሰብ ከ80 በላይ በሆኑ የጎሳ ቡድኖች የተዋቀረ ነው። ስለዚህ ያንን ህዝብ ወደ አንድነት ማምጣት የሚችሉት በግድቦቻቸው ነው። በተጨማሪም የኢትዮጵያ መገናኛ ብዙሃን ግብጽን እንደ ጠላት ያሳዩ የውስጥ ችግሮች ምንጭ ከውጭ የሚገባ ያስመስላሉ። በዚያ ላይ የፊታችን ነሐሴ ምርጫ እንደሚደረግም ወሰነው ነበር። ስለዚህ ለኢትዮጵያውያን የንካ በንካ ንግግር ውስጥ መግባት
በጣም ይከብዳቸዋል።
ከዚህ በፊትም ኢትዮጵያ ከኤርትራ ጋር ገብታበት የነበረውን የድንበሩ ዝግብ ፕሮፌሰር ሰይድ ሳዲቅ ያነሱና ያንን ግጭት ለመፍታት ወደ ድርድር ለመግባት እንደተገደደች ከዓለም አቀፉ ማህበረሰብም ያገኘችው የሚጠቅማትን ውሳኔ አለማግኘቷንና የባህር በር የሌላት ዝግ ሀገር ሆና መቅረቷን ይጠቁማሉ። ስለዚህም ኢትዮጵያ ወደ ዓለም አቀፉ ማህበረሰብ የመሄድ ፍላጎት እንደሌላት ይናገራሉ። እንዲያም ሆኖ ግን የጸጥታ ጥበቃ ምክር ቤቱም በገፋበት ሐሳብና ኢትዮጵያም በምትደግፈው የአፍሪካ ህብረት መሪነት ቢገባ አግባብ የሆነ ስምምነት ላይ ሊደረስ ይችል ይሆን ለሚለው የኤልሽናዊ ጥያቄ ፕሮፌሰር ሳዲቅ ብዙ መተማመን እንደሌላቸው ይናገራሉ።
አካባቢያዊ ድርጅቶቹ በጥቅሉ በጣም ደካማ ናቸው። የአፍሪካ ህብረትን ተመልከት፣ የአረብ ሊግን ተመልከት። ስለዚህ የአፍሪካ ህብረት ለዚህ ችግር መፍትሄ የማምጣቱ ነገር የሚታይ አይደለም።
ግብጽ ውዝግቡን ወደ ዋሽንግተን፣ ወደ አሜሪካ የገንዘብ ሚኒስቴርና ወደ ዓለም ባንክ ወስዳው በነበረ ጊዜ ነገሮች ተቀይረው እንደነበርና የጸጥታ ጥበቃ ምክር ቤቱ ምናልባት የሚያደርገው ወገኖቹ ድርድሮቻቸውን እንዲቀጥሉ፣ ውዝግቦቻቸውን ለመፍታት እንዲሞክሩ የመሳሰሉ የተድበሰበሱ የሚሏቸውን እርምጃ ሊሆን እንደሚችል ፕሮፌሰሩ ተናግረዋል። አሳሪ አይደለም ባይ ናቸው። የመንግስታቱ ድርጅት ቻርተር አንቀጽ 6 በሚለው መሰረት ስለ ውዝግብ አፈታትና መፍትሄ ፍለጋ ከመናገሩ በስተቀር አሳሪ እንደማይሆንና የምጣኔ ሀብት ማዕቀቦችን ወደ መሳሰሉ እርምጃዎች እንደማይዘልቅ ይጠቁማሉ።
የምጣኔ ሀብት ማዕቀብ መጣል ብቻ ነው የኢትዮጵያን አቋም ሊያስቀይር የሚችለው። ለኢትዮጵያውያን እጅግ የሚሻላቸው ግድቡን የመሙላት ውሳኔያቸውን ነሐሴ ውስጥ ምርጫቸውን ካካሄዱ በኋላ እንዲያደርጉ ማዘግየት ነው። ያን ጊዜ መጪውን የመሙላት ስራቸውን እንዲያቆዩ ሊያደርጋቸው የሚችል የአገር ውስጥ ግፊት አይኖርባቸውም።
በተባበሩት መንግስታት ድርጅት የሱዳን አምባሳደር ኦማር ሳዲቅ ወገኖቹ የፖለቲካ በጎ ፈቃደኝነት እንዲኖራቸውና የሚቀሩ ጥቂት ጉዳዮችን ለመፍታት ቁርጠኛነት እንዲኖራቸው የመጨረሻ ስምምነት ላይም እንዲደረስ ጠይቀዋል። የአሜሪካ አምባሳደር ኬሊ ክራፍትም ሲናገሩ ሶስቱም ሀገሮች ቁርጠኛ ከሆኑ የተመጣጠነና የተካከለ አጠቃቀም ስምምነት ላይ መድረስ እንደሚችሉ ተናግረዋል። ፕሮፌሰር ሳዲቅ እንደሚሉት ዲፕሎማሲያዊ መግለጫዎች ሀገሮች ወሰን ተሻጋሪ ወንዞችን በተመለከተ ዓለም አቀፍ ሕግጋትን እንዲያከብሩ እንደሚገፉ ይናገሩና አባይ ዓለም አቀፍ ውሃ መሆኑን ወደ ማስረዳት ይዘልቃሉ።
The Nile is an international river, not a national river for the Ethiopians, but up till today they are treating the whole river.
አባይ ዓለም አቀፍ ጅረት ነው። የኢትዮጵያውያን የአገር ውስጥ ውሃ አይደለም። እነርሱ ግን ሙሉውን ወንዝ የኢትዮጵያ ጉዳይ እንደሆነ አድርገው ነው ያያዙት። በመሆኑም ትክክለኛው መፍትሄ የሚሆነው አሳሪ ስምምነት ላይ መድረስ ነው።
አሁን ያለው አካሄድ ግን ሁኔታውን የሚመጥን ወይም የሚያስደስት አይደለም ባይ ናቸው ፕሮፌሰር ሳዲቅ።
Because now if there is a rhetorical resolution and the Ethiopians unilaterally
ምክንያቱም አሁን እየተነገረ ያለው መፍትሄ ካለና ኢትዮጵያውያኑ ግድቡን በተናጥል መሙላት የሚጀምሩ ከሆነ የግብጽ መንግስት ወታደራዊ እርምጃ እንዲወስድ የከበደ የአገር ውስጥ ጫና ይደርስበታል። የጸጥታ ጉዳይ የሚነሳውና ሰላምም የሚያናጋው እዚህ ጋ ነው።
Egypt has a capacity to attack the dam, but I don't see that any official in Egypt has.
ግብጽ ግድቡን ለማጥቃት የሚያስችል አቅም አላት። ነገር ግን ማንም የግብጽ ባለስልጣን ወታደራዊ እርምጃ ስለመውሰድ ሲናገር አላየም። ይልቅ ኢትዮጵያውያኑ ናቸው ስለመከላከያና ለጦርነት ስለመዘጋጀት እየተናገሩ ያሉት።
እናም ይህ ጉዳይ እንዲሁም በብዙ ችግሮችና ግጭቶች ለተዋጠው ምስራቅ አፍሪካ ወደ ከፋ ጸብ እንዳያድግ ዓለም አቀፍ ግፊት ማድረግ እንደሚገባ ፕሮፌሰር ሳዲቅ ያሳስባሉ። በሌላ በኩል ደግሞ ዩናይትድ ስቴትስ ውስጥና ከአሜሪካ ውጭም ያሉ የኢትዮጵያውያንና ትውልድ ኢትዮጵያ የማህበረሰቦች የሲቪክ መብቶችና የህዳሴ ግድብ ድጋፍ ማህበራት ሰሞኑን መግለጫ አውጥተው ነበር። የማህበራቱ መግለጫ የሚጀምረው ኢትዮጵያ በውጭ ወረራ አደጋ ላይ እንደሆነች በማመላከት ነበርና ይህንን አረግ እንዲያብራሩልኝ ከመግለጫው አርቃቂዎች አንዱ ወደ ሆኑ በደቡብ አፍሪካ የዊትዋተር ስትራንድ እና በአሜሪካም የዴንቨር ስቴት ዩኒቨርሲቲ መምህር ወደ ሆኑት ፕሮፌሰር ሚንጋ ነጋሽ ደውዬ ጠይቄ ነበር።
እግዚአብሔር ይስጥልኝ አቶ ሰለሞን። እንግዲህ የውጭ የወረራ አደጋ የምንለው ከካይሮ የሚሰሙት ድምጾች ባለፉት 2-3 ዓመት ላይ በጣም እየተጠናከሩ፣ በተለይ ደግሞ አሁን ከቅርብ ጊዜ በኋላ በሶስቱ ሀገሮች ማለትም በኢትዮጵያ፣ በግብጽና በሱዳን መካከል ይደረግ የነበረው ድርድር እያስቸገረ በጣም እየተፋጠነ ዋሽንግተንም ድረስ መጥተው ብዙም ነገር ውጤቶቹ ያን ያህል የሚያመረቁ ባለመሆኑ ኢትዮጵያ ከዛ ስብሰባ መውጣት ነበረባት። ምክንያቱም የሀገሪቷን የግዛት አንድነት፣ በሀገሪቱ ውስጥ ያለውን ደግሞ የውሃ መብት የአጠቃቀም ትልቅ ችግር ላይ ስለነበረ በዛ የተነሳ ከካይሮ የሚሰሙት ድምጾች ተጠናክረው የግብጽ ባለሀብቶች ከሆኑት አንዱ በጣም ትልቅ የቴሌኮሙኒኬሽን እና ብዙ ኢንቨስትመንት ቢሊዮነር የሆኑ ሰው ጦርነት ኢትዮጵያን እንወራለን በማለታቸው ፕሬዚደንት አልሲሲም ወደ ፓርላማ ገብተው ከፓርላማ ሙሉ ስልጣን ተቀብለው ማንኛውም ነገር አማራጭ በጠረጴዛ ላይ ነው እየተባለ የዛ አይነት መንገዶች ስላሉ ኢትዮጵያን የሚያስፈራ ሁኔታ በመፈጠሩ ለዚህ የወረራ ምልክቶች አልፎ አልፎ ስለሚታዩ ይሄንን ግንዛቤ ውስጥ በማድረግ ነው።
ከፕሮፌሰር ሚንጋ ነጋሽ ጋር በአፍሪካ ህብረትና በመንግስታቱ ድርጅት የውዝግብ አፈታት አያያዝ፣ በኢትዮጵያ አቋምና በግብጽ ጥያቄዎች ላይ ያተኮሩ ሰፋ ያሉ ነጥቦችን አንስተናል። በነገውና ከነገ በስተያ ምሽት እንመለስባቸዋለን። ፕሮፌሰር ሚንጋ ነጋሽ ወደ ተከታዩ ዘገባ እናልፋለን። በአርቲስት ሀጫሉ ሁንዴሳ ላይ የተፈጸመውን ግድያ መንግስት በጊዜ መርምሮ ለህዝብ ይፋ እንዲያደርግ የሰብአዊ መብቶች ተሟጋቹ ድርጅት አምነስቲ ኢንተርናሽናል ጠይቋል። የድርጅቱ የኢትዮጵያ የሰብአዊ መብቶች አያያዝ አጥኚ አቶ ፍስሐ ተክሌ ለቪኦኤ በሰጡት ቃል ከዚህ በፊት በሀገሪቱ የመንግስት ባለስልጣናት ላይ ያነጣጠረ ግድያ ምርመራ ውጤት መዘግየቱ ለእንዲህ አይነት ግድያ ዳግም መከሰት በር ይከፍታል ብለዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
አምነስቲ ኢንተርናሽናል ተወዳጁ የኦሮምኛ ሙዚቃ አቀንቃኝ ሀጫሉ ሁንዴሳ በአዲስ አበባ መገደሉን ተከትሎ ትላንት መግለጫ አውጥቷል። በመግለጫውም አምነስቲ የኢትዮጵያ መንግስት የሀጫሉን ገዳዮች በፍጥነት መርምሮ ለህግ እንዲያቀርብ ጠይቋል። አቶ ፍስሐ ተክለ የድርጅቱ የኢትዮጵያ ሰብአዊ መብት አያያዝ አጥኚ ናቸው።
ፖሊስ እና የኢትዮጵያ መንግስት በአስቸኳይ ምርመራውን አጣርቶ በዚህ ጉዳይ ላይ ያሉበት የሚባሉ ሰዎችን ፍትህ እንዲሰጥ ነው። ምክንያቱም በቅርብ ጊዜ በተለያዩ ቦታዎች ላይ ግድያዎች ይፈጸማሉ። የመንግስት አካላት ላይ፣ የተቃዋሚ አካላት ላይ፣ መንግስትን የማይደግፉ አካላት ላይ በየቦታው የሚፈጸሙ ቡድኖች አሉና እነዚህ ደንብ ምርመራ ተካሂዶባቸው አሳማኝ የሆነ ነገር ሲደረስ አይታይም እና ያ መቀጠል የለበትም። አሁን በሀጫሉ ላይ የተፈጸመው ወንጀል ተጣርቶ ፍትህ ማግኘት አለባቸው። ይሄ ለቤተሰቡም በሀጫሉም ቢሆን መደረግ ያለበት እና በኢትዮጵያ ሕግም በዓለም አቀፍ ሕግም የሚያስፈልግ ነገር ነው እና ይህንን እንዲያደርግ ነው የጠየቅነው።
አቶ ፍስሐ መንግስት ከዚህ በፊት በመንግስት ኃላፊዎች የደረሰውን ግድያ እየመረመረ ያለበት ሁኔታ የተዋተቱ መሆናቸውን ምርመራዎቹም ግልጽነት ይጎላቸዋል ሲሉ ተችተዋል።
በየጊዜው ሰው ይገደላል፣ ግን ለምን እንደተገደለ፣ ማነው ገዳዩ፣ ምንድነው አላማው፣ እንደዚህ ነው የሚሉትን ነገሮች ግልጽ ሲወጣ እናይ። የፖለቲካ እና የመንግስት ባለስልጣናት የሚሰጡት የተለያየ ግምት እና ምንድን ነው ጎልቶ የሚወጣው በመረጃ ያልተደገፈ ግልጽ ያልሆነ ነገር እና ባለፈው ዓመት አማራ ክልል ላይ የተፈጸሙት ግድያዎች፣ አዲስ አበባ ላይ ሰዓረ መኮንን ላይ የተፈጸሙት ግድያዎች ማለት ግልጽ የሆነ ትናል ነው እንደዚህ ያደረገው፣ እንደዚህ ነው አላማው፣ እንደዚህ ነው የሚል በመረጃ የተደገፈ ነገር አለመኖሩ መንግስት እውነቱን ለማሳወቅ ጥረት አድርጓል የሚለውን ነገር ጥርጣሬ ውስጥ ያስገባል እና ደግሞ ተመሳሳይ ደግሞ እንደዚህ አይነት ግድያዎች እንዲፈጸሙም የሚያበረታታ ነው። በመንግስት ላይ ያለንን እምነት የሚሸረሽር ነው እና እነዚህ አይነት ግድያዎች እንዳይፈጸሙ መንግስት አስፈላጊውን ጥበቃ ማድረግ አለበት። ይህ ግዴታው ነው። ከተፈጸሙም በኋላ ደግሞ ተከታትሎ መረጃዎችን አሰባስቦ ለፍርድ ማቅረብ አለበት እና ውጤቱንም ለህዝብ ማሳወቅ አለበት። እንደዚህ አይነት ነገሮች ቀላል ጉዳዮች አይደሉም።
አምነስቲ ኢንተርናሽናል በመግለጫው የኢትዮጵያ መንግስት የኢንተርኔት አገልግሎት ማቋረጡ የሰዎች መረጃ የማግኘት መብትን የሚጻረር ነው ካለ በኋላ ይህ ያጫሉ ግድያ በኦሮሚያ ያስከተለውን ተቃውሞ ሰልፍ ሁኔታን እየተከታተለ መሆኑንም አሳውቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ አብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሰለሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። ባኮ አይዘናጉ፣ ላፍታ አይዘናጉ። ኮሮና ቫይረስ አይታይም። ራስዎን ከኮቪድ-19 ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። ደህና እደሩ። Thank you.